bula amma saganta afaan amaaraa tuttifuuf.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 22/2013 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጭ ምዝገባና የፓርቲዎች ዘመቻ ቅድሚያ የጊዜ ሰሌዳ አወጣ። የድምጽ ሰጪ ምዝገባ ታህሳስ ውስጥ ይጀምራል ተብሏል።
ወጪ የሚለውን ደግሞ ከባለፈው በመነሳት ባለፈው ላይ እናደርጋለን ብለን ያቀደን ቢሆንም አሁን ደግሞ የባለፈው ክረምት ስናየው በጣም ከፍተኛ የሆነ ዝናባማና ቅርብ ጎርፍ የመሳሰሉ ችግሮች የነበሩበት ነበርና እንደዛ አይነት ችግሮች የሚከተለው ማመት የሚከናወኑ ከሆነ እዛ ውስጥ ማንገባበት ሁኔታ ሊኖር ይችላል የሚለውንም ነገር አይተናል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስ ናቸው። በአብይ ርዕስ ዘገባ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ስለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅታዬ ነኝ። የታንዛኒያ ተቃዋሚ ፓርቲ በሀገሪቱ የተካሄደውን ምርጫ ከፍተኛ የማጭበርበር አድራጎት የተፈጸመበት በመሆኑ ውጤቱን አልቀበለውም ሲል አስታወቀ። ከተቃዋሚ ፕሬዝዳንታዊ እጩ ተፎካካሪዎች አንዱ የሆኑት ቱንዱ ሊሱ ከትናንት በስቲያ ረቡዕ ከተካሄደው ምርጫ እየወጣ ያለውን ውጤት ዓለም አቀፉ ማህበረሰብ እንዳይቀበለው ጠይቀዋል። ቻርልስ ኮምቤ ከዳሬ ሰላም ያጠናቀረውን ዘገባ ደረጀ ደስታ ያቀርባል።
ባለፈው ረቡዕ የታንዛኒያ መራጮች ድምጻቸውን ከሰጡበት አንድ ቀን በኋላ ተቀናቃኙ የተቃዋሚ ፓርቲ መሪ ቱንዱ ሊሱ ምርጫው የተጨበረበረ መሆኑን በመግለጽ እንደማይቀበሉት ገልጸዋል። ዓለም አቀፉ ማህበረሰብም ውድቅ እንዲያደርገው ጠይቀዋል።
We are asking our people to take this matter into their own hands.
ዜጎች ይህን ነገር በነቂስ ወጥተው ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲቃወሙት እየጠየቅን ነው። ታዛቢዎቻቸውን የላኩ የአገር ውስጥም ሆነ ዓለም አቀፍ ታዛቢዎች በተለይ የአፍሪካ ህብረትን እንዲሁ እየጠየቅን ነው። ታዛቢዎቻቸውን ወደዚህ የላኩ ሁሉ የምርጫው ውጤት ህጋዊነት የሌለው መሆኑን አውቀው ምንም አይነት እውቅና እንዳይሰጡት እንጠይቃለን።
ገዢው ፓርቲና የመንግስት ቃል አቀባዮች የምርጫው ድምጽ ተቆጥሮ እስኪያልቅ ድረስ ምንም የሚሰጡት አስተያየት አለመኖሩን ገልጸዋል። የታንዛኒያው ብሔራዊ ምርጫ ኮሚሽን ሊቀመንበር ስሚስ ተክለስ ካዮጄ ስሞታውን ውድቅ አድርገዋል። በማህበራዊ ሚዲያ ላይ የሚናፈሱ አንዳንድ ወሬዎች ያልተጨበጡና መሰረት የሌላቸው ሲሆን ለምርጫ ኮሚሽኑም እስካሁን የቀረበ ስሞታ አለመኖሩን ገልጸዋል። እስካሁን የወጣው ሪፖርት እንደሚያሳየው በፕሬዝዳንት ጃን ሙግፊሊ የሚመራው ገዢው ፓርቲ እየመራ ነው። ፖለቲካ ተንታኙ አቢሰሎም ኪባንዳ ግን ከ264 የምርጫ ጣቢያዎች የተሰበሰበው መረጃ እንደሚያሳየው ለተቃዋሚ ፓርቲዎች ጥሩ ዜና አይደለም።
በሌላ የአፍሪካ የምርጫ ዜና የአይቮሪ ኮስት መራጮች በነገው ዕለት ፕሬዝዳንታዊ ምርጫ ያካሂዳሉ። ስልጣን ላይ ያሉት ፕሬዝዳንት አላሳን ዋታራ ውዝግብ ላስነሳው ሶስተኛ የስልጣን ዘመን አሸነፍኩ ይሉ እንደሆነ የሚለይ ይሆናል። ዋታራ ትናንት በመረጡኝ ቅስቀሳ ንግግራቸው ድምጽ ከመስጠት ወደ ኋላ እንዳትሉ የምርጫ ጣቢያዎችንም ጠብቁ ሲሉ ለብዙ ሺህ ደጋፊዎቻቸው ማሳሰቢያ ሰጥተዋል። በሀገሪቱ በቅርብ ሳምንታት የተካሄዱትን ሰልፎችና የተፈጸሙ ጥቃቶችን ተከትሎ ከምርጫው የተያያዘ ሁከት ይፈጠራል የሚለው ስጋት እያየለ ነው። የተቃዋሚ እጩ ፓስካል ኢንጉዌሶ መኖሪያ ቤት ተቃጥሏል። የአይቮሪ ህዝባዊ ግንባር ፓርቲያቸው ጽህፈት ቤት ላይም ጥቃት ደርሷል። ከዋታራ ሌላ የዲሞክራቲክ ፓርቲው መሪ የቀድሞ ፕሬዚደንት ሄንሪ ኮናን ቤዴና ነጻው እጩ ተፎካካሪ ኳዲዮ ኮናን በርቲን እየተወዳደሩ ናቸው። ዋታራ በድጋሚ ለመመረጥ የተነሱት ተተኪያቸው እንዲሆኑ ፈልገዋቸው የነበሩት ጠቅላይ ሚኒስትራቸው አማዱ ኩሊባሊ ባለፈው ሐምሌ ህይወታቸው ካለፈ በኋላ ነው። ለሶስተኛ ጊዜ መወዳደራቸው ህገ መንግስቱን የሚጥስ ድርጊት ነው የሚለውን የተቃዋሚዎች ክስ ያልተቀበሉት ዋታራ በአውሮፓውያን 2016 በወጣው በአዲሱ ህገ መንግስት ከሁለት የስልጣን ዘመን በላይ አይቻልም የሚለው ህግ እኔን አይመለከትም ብለዋል። ከ200 በላይ ፍልሰተኞችን ያሳፈረ ጀልባ ሴኔጋል ጠረፍ አካባቢ መስጠሙን የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት IOM በትናንትናው ዕለት አስታወቀ። ከተሳፋሪዎቹ መካከል ቢያንስ 140 ሰጥመዋል ነው ያለው። ቅዳሜ ዕለት ጀልባው እንቡር ከመትባል የሴኔጋል የጠረፍ ከተማ እንደተነሳ ባህሩ ላይ እንዳለ ቃጠሎ ተነስተውበት እንደፈጠመ ነው IOM ያስታወቀው። ጀልባው በስፓኝ ካናሪ ደሴቶች በኩል አድርጎ አውሮፓ ሊገባ መሞከሩንና ነገር ግን ሴንት ሉዊስ ደሴት ላይ አቅራቢያ ሲደርስ መገልበጡን ነው IOM ጨምሮ ያመለከተው። 59 የሚሆኑ ፍልሰተኞች በሴኔጋል አሳጥማጆችና በስፔን ባህር ኃይል እርዳታ ሊተርፉ መቻላቸውን ዘገባው ጨምሮ አመልክቷል። የሴኔጋል መንግስትና IOM ካደጋው ለተረፉት ሰዎች ድጋፍ የሚያስፈልጋቸውን ለመገምገም እንዲሁም ስነ ልቡናዊ እርዳታ ለመስጠት ወደ ስፍራው የሚያመራ ስምሪት እያዘጋጁ መሆናቸው ተገልጿል። ይህ የቅዳሜው አደጋ በዚህ የአውሮፓ 2020 ዓመተ ምህረት ከማናቸውም ቁጥራቸው የበዛ የፍልሰተኞች ህይወት የጠፋበት መሆኑን የጠቆመው ድርጅቱ በዚሁ መስመር ላይ አምና 210 ፍልሰተኞች እንደሞቱ አስታውሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዓለም አቀፍ ዜናዎች ኬንያ ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴሯ አስታውቋል። በዚህ ሳምንት ብቻ 54 ሰዎች በኮቪድ-19 ምክንያት መሞታቸውን ሚኒስቴሩ ጨምሮ ገልጿል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አስተላልፏል።
ኬንያ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር በ20% ማሻቀቡን የጤና ሚኒስትሩ አትላንታ አስታውቋል። የጤና ሚኒስትሩ ሙታይ ካጉዌ በሰጡት መግለጫ ከሰኞ እስከ ትላንት አሙስ በነበሩት 4 ቀናት ውስጥ የሞተ ሰው 54 መድረሱን ተናግረዋል።
Up until yesterday, we have lost 54 lives.
እስከ ትላንት ብቻ በዚህ ሳምንት 54 ሰዎችን በበሽታው ምክንያት አጥተናል። ዛሬም በበሽታው የተጠቁ 14 ሰዎች ህይወታቸው አልፈዋል። ይህም ያጠቃላይ የሞቱ ሰዎች ቁጥርን ወደ 964 ያደርሳል። አሁንም 1084 ሰዎች በተለያዩ የጤና ተቋማት ህክምና እየተሰጣቸው ነው። ከነዚህም 35 ሰዎች በጽኑ ታመው ያሉ ናቸው ብለዋል ሚኒስትሩ። አሁን ወረርሽኙ በ20% እንዲጨምር ካደረጉት ምክንያቶች አንዱ ቀድሞ ተላልፎ የነበሩ ውሳኔዎች መላላታቸው መሆኑን የጤና ሚኒስትሩ ጠቁመው ወደፊትም እየተባባሰ እንዳይሄድ ዜጎች ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ከዚህ በኋላ በኮቪድ-19 የሚታመሙ ሰዎች ቤት ሆነው እንዲታከሙ እንደሚደረግና ዜጎች የጤና ዋስትናቸውን በቀላሉ እንዲያገኙ ለማስቻል መንግስት መስሪያ ቤቱን እንደገና እንደሚፈትሽ ካጉዌ አስታውቀዋል። እስካሁንም ከ1000 በላይ የጤና ባለሙያዎች ለኮሮና ቫይረስ መጋለጣቸውንና 16ቱ በኮቪድ-19 ምክንያት መሞታቸውን ገልጸዋል። በኬንያ ከሁለት ሳምንት በፊት ትምህርት ቤቶች ተከፍተው ተማሪዎች በከፊል የተመለሱ ሲሆን በዚህ ሳምንት የቫይረሱ መስፋፋትና የበሽታው መበርታት ቢኖርም ትምህርት ቤቶች የማስተማር ስራቸውን እንደሚቀጥሉ የአገሩ ትምህርት ሚኒስቴር አስታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
በዓለም ዙሪያ የኮቪድ-19 ስርጭት በአዲስ መልክ እየተባባሰ መምጣቱ የሀገሮች መሪዎችን አዲስ ዙር የእንቅስቃሴ ገደቦች እየወሰዱ እንዲሄዱ አድርጓል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ዛሬ ለቢቢሲ ቴሌቪዥን በሰጡት ቃል የቫይረሱ ስርጭት እንዳይባባስ አገር አቀፍ የእንቅስቃሴ መዘጋት እርምጃ መውሰዳችን አይቀሬ ነው ብለዋል። የፈረንሳይና የጀርመን መሪዎች አዲስ የእንቅስቃሴ ክልከላ እርምጃዎችን መውሰዳቸው ይታወቃል። በዓለም ዙሪያ እስከ ዛሬ አርብ ማለዳ ድረስ አጠቃላዩ የኮሮና ቫይረስ ተያዦች ቁጥር ከ45 ሚሊዮን አልፏል። 1.18 ሚሊዮን ሰዎች ለህልፈት ተዳርገዋል። በተዛመደ ዜና ዩናይትድ ስቴትስ ውስጥ በተለይም በመራቡ የሀገሪቱ ክፍል የኮሮና ቫይረስ በከባድ ሁኔታ እየተዛመተ ነው ሲል ትናንት የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አስጠንቅቋል። የግብረ ኃይሉ አባላት የቫይረሱን መዛመት ለማስቆም ጠንካራ እርምጃ እንዲወሰድ ግፊት እያደረጉ መሆናቸው ተዘግቧል። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል መሰረት እስከ ትናንት ሐሙስ ድረስ የቫይረሱ ተያዦቹ ቁጥር ከ8.9 ሚሊዮን ማሻቀቡንና ከ228 ሺህ በላይ ሰዎች ህይወታቸው ማለፉን ዩናይትድ ስቴትስ አረጋግጣለች። ግብረ ኃይሉ ለአንድ የሀገሪቱ ክፍለ ግዛት በሰጠው ሪፖርት በመካከለኛ ምዕራብ፣ በላይኞቹ የመካከለኛ ምዕራብና በምዕራባዊው የሀገሪቱ አካባቢ ቫይረሱ ባልተቋረጠ ከባድ ሁኔታ በማህበረሰብ ውስጥ እየተዛመተ መሆኑንና አሁን እየተመለከትነው ያለነው ይህን ይዞታ ነው ማለታቸው ተገልጿል። ምልክት ከማያሳዩ ሰዎች ድምጹን አጥፍቶ የሚተላለፈውንም ሆነ ከታመሙ ሰዎች የሚዛመተውን ቫይረስ ለማስቆም ከበድ ያለ እርምጃ መውሰድ የግድ አስፈላጊ ነው ሲል ማሳሰቡን ሲኤንኤን ዘግቧል። የዋይት ሃውስ ግብረ ኃይል ዋናው ታዋቂ አባል ዶክተር አንቶኒ ፋውቺ ረቡዕ ዕለት ለሲኤንቢሲ ቴሌቪዥን በሰጡት ቃለ መጠይቅ ዩናይትድ ስቴትስ ትክክል ባልሆነ አቅጣጫ እየተጓዘች ነች ብለዋል። በዚሁ ይዞታ ከቀጠልን፣ ሁኔታዎች ካልተቀየሩ ብዙ የሚያሳዝን ነገር ይጠብቀናል ብለዋል። ብዙ ተጨማሪ ሰው በቫይረሱ ይጠቃል፣ ብዙዎች ታመው ሆስፒታል ይገባሉ፣ ብዙ ህይወትም ያልፋል ነው ያሉት ፋውቺ። በሮይተርስ ዘገባ መሰረት ቢያንስ 7 የዩናይትድ ስቴትስ ክፍለ ግዛቶች ትናንትና በአንድ ቀን ሲመዘገብ አይተውት በማያውቁት ደረጃ የገዘፈ ቁጥር ያለው የቫይረሱ ተጋላጭ መመዝገቡን አስታውቀዋል። ሰኞ ለሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለቱ እጩ ተፎካካሪዎች በዛሬው የምረጡኝ ዘመቻ ቅስቀሳቸው 4 የብርቱ ፉክክር ክፍለ ግዛቶች ላይ ትኩረታቸውን አድርገዋል። ፕሬዝዳንት ዶናልድ ትራምፕ ሚሽጋን፣ ሚኒሶታና ዊስኮንሰን ውስጥ የምረጡኝ ቅስቀሳ የሚያደርጉ ሲሆን የቀድሞ ምክትል ፕሬዝዳንት ጆ ባይደን ደግሞ ሚኒሶታ፣ ዊስኮንሰን እና አይዋ ላይ ይቀሰቅሳሉ። ሚሽጋን እያንዳንዳቸው አንዳንድ ድምጽ ያላቸው 16 የምርጫ ወረዳዎች አሏት። ሚኒሶታ እና ዊስኮንሰን 10-10፣ አይዋ ደግሞ 6 የምርጫ የወረዳ ተወካይ ድምጽ ነው ያላቸው። ትናንት ሁለቱም እጩዎች ባለፈው ፕሬዝዳንታዊ ምርጫ ፕሬዝዳንት ትራምፕ ባሸነፉባት በፍሎሪዳ ላይ ደጋፊዎቻቸውን ሲቀሰቅሱ ውለዋል አምሽተዋል። የዲሞክራቲክ ፓርቲ እጩ ጆ ባይደን ብራውርድ ካውንቲ ፍሎሪዳ ላይ ባደረጉት ቅስቀሳ ፍሎሪዳ ወደኛ ከገባች አለቀ፣ ተደመደመ ማለት ነው ሲሉ ተደምጠዋል። ባይደን ፕሬዝዳንት ትራምፕን በዚህ የወረርሽኝ ጊዜ ብዙ ህዝብ አብዛኛው መሸፈኛ ጭንብል ያላደረገ ያጨቀ የቫይረሱ ማሰራጫ ዝግጅት አድርገዋል ሲሉ ነቀፌታ ሰምተዋል። ፕሬዝዳንቱ አሉ ታምፓ ላይ ባደረጉት ንግግር ጆ ባይደን የሚያዛምቱት ቫይረሱን ብቻ አይደለም መከፋፈልን መለያየትንም ጭምር ነው ብለዋል። ትራምፕ በበኩላቸው ደጋፊዎቻቸው በብዛት ተታጨቁበት ስቴዲየም ባሰሙት ንግግር በምርጫው ዕለት ሪፐብሊካኖች በከፍተኛ ብዛት ጎርፈው ድምጽ ይሰጣሉ ሲሉ ተንብየዋል። በከፍተኛ ደረጃ ነው የምናሸንፈው ለማየት ያብቃችሁ ብለዋል ትራምፕ። በታምፓው ንግግራቸው ፕሬዝዳንቱ የኮቪድ-19 ክትባት በጥቂት ሳምንታት ውስጥ ይደርሳል፣ አረጋውያን ቅድሚያ ይሰጣቸዋል ሲሉ ቃል ገብተዋል። እስከ ትናንት ሐሙስ ድረስ ከ80 ሚሊዮን በላይ መራጮች ድምጻቸውን ሰጥተዋል። በዘንድሮ ምርጫ ድምጹን የሚሰጠው ህዝብ ቁጥር 65% መራጭ ድምጹን ከሰጠበት ከአውሮፓውያን 1908 ዓመተ ምህረት ወዲህ ከነበሩት ሁሉ ከፍተኛው እንደሚሆን የምርጫ ኤክስፐርቶች ተንብየዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 20 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ስድስተኛው አገር አቀፍ ምርጫ ከግንቦት መጨረሻ እስከ ሰኔ መጀመሪያ ባለው ጊዜ ለማድረግ መታቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምርጫው በመላው ሀገሪቱ ከ50,000 በላይ በሚሆኑ ምርጫ ጣቢያዎች እንደሚካሄድም የቦርዱ ኮሙኒኬሽን ጉዳዮች ኃላፊ ገለጹ። መለስካቸው አመሃ ዝርዝር አለው።
ኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከሲቪክ ማህበረሰብ ድርጅቶችና ከመገናኛ ብዙሃን ባለሙያዎች ጋር ባደረገው ምክክር ስድስተኛው ሀገር አቀፍ ምርጫ ከግንቦት ወር መጨረሻ እስከ ሰኔ መጀመሪያ ድረስ ባለው ጊዜ ለማድረግ ማቀዱን አስታውቋል። ከዚህም ጋር ከእጩዎች ምዝገባ የተገናኘ መረጃ ከጥር አጋማሽ እስከ የካቲት አጋማሽ ባለው ጊዜ ዝግጁ ሆኖ ለመገናኛ ብዙሃንና ለማንኛውም መረጃ ፈላጊ ተሰናድቶ እንደሚጠብቅም ተጠቁሟል። የመራጮች መረጃ የመጀመሪያ ዙር ከታህሳስ መጋቢት፣ የምርጫ ቅስቀሳ ጊዜ ከየካቲት አጋማሽ እስከ ግንቦት መጨረሻ የሚሉ የጊዜ ሰሌዳዎች በስብሰባው ወቅት ተነስተዋል። ቁርጥ ያለ ጊዜ ቦርዱ ለምን እንዳላሳፈረ ቪኦኤ ለኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ወይዘሪት ሶሊያና ሽመልስ ጥያቄ አቅርቦ ነበረ።
ከዚህ በፊት ከነበረን ልምድ በመነሳት ግብአቶችን ከተለያዩ አካላት ወስደናል። ከዚህ ነገር ግን አሁን ደግሞ በኮቪድ ወረርሽኝ ውስጥ የሚካሄድ ስለሆነ የምንወስዳቸው ግብአቶች እነዚህ ምክክሮች ማድረግ ብዙ ይሆናል ብለን ስላሰብን እንደዚህ በጣም ስፔሲፊክ የሆነ ቀን ይዘን ብንመጣ እኛ ያሰብነውን ቀን ይዘን ሄደን ሌሎች አካላት በጣም ብዙ ግብአቶች ቢኖሯቸውና እነሱን ማካተት ቢኖርብን እኛ ከገመትነው ቀን በግብአቶቹ የተነሳና በኋላ ላይ ደግሞ ይሄ ነው ጊዜ ውለን ብንወጣው የተለያየ እንዳይሆንብን በማሰብ ነው። ስለዚህ አላማው ምንድን ነው? ለብዙ ግብአቶችን ከዛሬ ከሲቪክ ማህበራትና ከሚዲያ አካላት ጋር ስር ነው አለ ከፖለቲካ ፓርቲዎች ጋር ነገ እንዲሁም ሰኞ የሚቀጥል የተለያዩ ውይይቶች ይኖሩናል እና የምናገኘው ግብአት ከኖርማል ምርጫ በተለየ ሁኔታ ብዙ ስለሚሆን እነሱን ለማካተት ደግሞ ሰፋ ያለ የታይም ፍሬም እንዲኖ ኖረን የጊዜ ገደባችን ሰፊ ሆኖ በዛ ውስጥ እነዚህ ግባቶች የምናካትትበትን እድል እንዲኖር ብሎ በማሰብ በጣም ላለመዝጋት ነው። በኝ በኩል ለዚህኛው ለምርጫው የሚካሄድበት ድምፅ መስጫ ቀን ብቻ ሳይሆን ከዛ ፊትም ያሉ የመራጮች ምዝገባ፣ የእጩዎች ምዝገባ፣ የመራጮች ዘመቻም እያንዳንዳቸው በጣም ብዙ አካላት የሚሳተፉበት እና በኮቪድ በመሆኑ ደግሞ በጣም ብዙ ከኖርማል ጊዜ ለውጥ የሚኖርበት ስለሆነ እነሱም ላይ አብዛኛውን ሬንጆች ከዚህ ጊዜ እስከዚህ ጊዜ ብናረቀው ምን ይመስላችኋል የሚል ነው ያቀረበው።
ወይዘሪት ሶሊያና ጨምረው እንዳብራሩት የምርጫውን የጊዜ ሰሌዳ ለማዘጋጀት ቦርዱ ብዙ ነገሮችን ከተመን አስገብቶ ሲሰራ እንደቆየም አስረድተዋል።
አንደኛው የቦርዱ ዝግጅት አለ። ራሱ ዝግጁነቱ እና ውሳኔው ደግሞ አለ። በዚህ ጊዜ ነው የማደርገው የሚልበት የፌዴሬሽን ምክር ቤት ውሳኔ አለ። እንደምታስታውስ በዚህ ጊዜ ነበር እሱ ላይ መሰረት አድርጎ ተወካዮች ምክር ቤት ከጤና ሚኒስትር ጋር ብሎ በጋራ በመሆን ደግሞ የሰጠው ውሳኔ አለ። እነዚህ ሁላ እንግዲህ አሁን ለምሳሌ የተወካዮች ምክር ቤት 2013 ዓ.ም እንዲከናወን ብሎ ነው ውሳኔ የሰጠው። እሱን የምናደርገው ደግሞ ቀጥሎ የሚመጣው 2013 መቼ የሚለው ጥያቄ ነው። መቼ የሚለውን ደግሞ አሁን ከባለፈው በመነሳት ባለፈው ጊዜ ላይ ነሐሴ ላይ እናደርጋለን ብለን ያቀደን ቢሆንም አሁን ደግሞ የባለፈው ክረምት ስናየው በጣም ከፍተኛ የሆነ ዝናባማና በጎርፍ የመሳሰሉ ችግሮች የነበሩበት ነበር እና እንደዚ አይነት ችግሮች የሚቀጥለውም አመት የሚከናወኑ ከሆነ እዛ ውስጥ ማንገባበት ሁኔታ ሊኖር ይችላል የሚለውንም ነገር አይተናል። ለዚህ በራሳችን ውስጥ ዝግጅትና ከተሰጠን ጊዜ ገደብ ከዛ ደግሞ ሀገሪቷ ውስጥ ያሉ የተለያዩ የአካባቢ የወይዘር ሁኔታዎች ምን ይመስላል የሚለው ከግምት ውስጥ በማስገባት
በምርጫ ሂደት ለሚደረጉ ክንውኖች ቁርጥ ያለ ቀን እና የጊዜ ገደብ የሚቀመጠው ከተለያዩ ባለድርሻ አካላት ጋር በቂ ውይይት ከተካሄደ በኋላ እንደሆነም ወይዘሪት ሶሊያና ሽመልስ ተናግረዋል። ለምርጫው አስፈላጊ የሆኑ ቁሳቁሶችን በተመለከተም ለኮቪድ-19 ከሚያገለግሉ የጥንቃቄ ቁሳቁሶች በስተቀር ሁሉም ዝግጁ መሆኑንም የኮሙኒኬሽን ኃላፊው አገልጸዋል። የፌዴሬሽን ምክር ቤት በትግራይ ክልል ባለፈው ናሴ ወር የተካሄደው የክልሉ ምክር ቤት ምርጫ ህገወጥ መሆኑን መግለጹ በማስታወስ ቦርዱ በዚህ ረገድ ምን ዝግጅት እንዳለውም ቪኦኤ ጥያቄ አቅርቧል።
እንግዲህ ያዘጋጀነው ዝግጅት እንደከዚህ ፊትም እንደነው ባለፈው ማህቴ ላይ እናከዳደን ብረስላስተብል እና ውሳኔያችንም እንደሚያሳየው ሀገሪቱ ውስጥ የሚካሄዱ ማንኛውንም አይነት ምርጫዎች በግሮይንግ ስልጣኑ የተሰጠው ለቦርዱ ስለሆነ ሀገሪቱ ውስጥ የሚገኙ ማንኛውም ቦታዎች የሚገኙ ላይ ዝግጅት ምርጫ ለማከናወን ዝግጅት የምናደርገው 50,900 ምርጫ ጣቢያዎች አሉ። ይሄ ትግራይ ክልልን ይጨምራል። የእቃዎች ህትመቶቻችንም የመራጮች ምዝገባም የመራጮች ካርድም በአምስት ቋንቋዎች ነው የሚታተሙት። እነሱም በትግርኛ፣ በኦሮምኛ፣ በአፋርኛ፣ በሶማሌኛ እና በአማርኛ ናቸው። ስለዚህ ሀገሪቱ ውስጥ ያሉ የትኞቹ ክልሎች ውስጥ የሚገነገሩ ቋንቋዎችን ነው የምንጠቀመው። በእኛ በኩል ያለን ዝግጅት በሀገሪቱ መላ ሀገሪቷ ምርጫ ለማከናወን።
በዚህ አኳያ ምናልባት ይገጥመኛል የምትሉት ችግር የለም?
ይኖራል። እንግዲህ ያው የሚያጋጥሙ ችግሮች ካሉ በሂደት በአሰራር ላይ እንግዲህ ቦርዱ ያንን እያየ የመፍትሄ ሀሳብ ማድረግ የሚችለውን የመፍትሄ ሀሳብ እየሰጠ እሱ ማሳወቅ ያለበትን ደግሞ ለማህበረሰቡ እያሳወቀ ያው እንግዲህ በሂደት ስንሄድ በሚሆነው አሁን ገና ጊዜዎችንና የምርጫና የኮቪድ ሁኔታ ውስጥ እንዴት ነው የምናደርገው የሚለውን ነው ፍሬም እያደረግን ያለ ነው። ቀጥለው ተግባር ስንሄድ ደግሞ የሚያጋጥመን ችግር ካለ ያው በሂደት የሚፈታው ይፈታል። መፍታት የሚያቅተን ደግሞ እንግዲህ እያሳወቅን እንቀጥላለን ማለት ነው።
ቦርዱ በቀጣዮቹ ጥቂት ቀናት በጊዜ ሰሌዳው ላይ ከፓርቲዎች ጋር ውይይት እንደሚያደርግና ግብዓቶች እንደሚያሰባስብም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ለእረቡ ጥቅምት 18 ተጠርቶ ከነበረው የተቃውሞ ሰልፍ ጋር በተያያዘ የታሰሩ ግለሰቦች እንዳሉ ያረጋገጡት የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ አሁን ግን እየተለቀቁ ነው ብለዋል። ሰልፉ በተጠራበት ቀን እንወጣለን ያሉት ጥቂት ወጣቶች ከፖሊስ ጋር ተጋጭተው ታስረው ነበር ያሉት ሰልፉን የጠራው የአማራ ብሔራዊ ንቅናቄ አብን የታሰሩ አባላቱ እየተፈቱ መሆኑን ጠቅሷል። የተያዙት ግን በቢሮ ውስጥ እንዳሉ እንጂ ሰልፍ ወጥተው አይደለም ብሏል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ብሔራዊ ንቅናቄ አብን በሀገሪቱ የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ የሚደርሰውን ጥቃት የሚያወግዝ ሰልፍ ባለፈው ረቡዕ ቢጠራም በመንግስት መከልከሉ ይታወሳል። ከሰልፉ ጋር በተያያዘ ቁጥራቸው በውል ያልታወቁ አመራሮች እንደታሰሩበት የንቅናቄው ምክትል ሊቀመንበር አቶ የሱፍ ኢብራሂም ለአሜሪካ ድምጽ ገልጸዋል።
በአማራ ክልል በተለያዩ አካባቢዎች ያለው መዋቅራችን የሚመሩ አመራሮቻችን በፖሊስ በጸጥታ ኃይሎች ለእስር ተዳርገዋል።
ምን ያህል ይሆናሉ?
በርካታ ናቸው። ለምሳሌ ምዕራብ ጎጃም 6 አሉ። ይልማና ደንሳ አደድ 4 ሰዎች 4 አመራሮች ናቸው። ደቡብ አቸፈር ዱርቤቴ 3 አሉ። ቡሬ ከተማ 1፣ አዊ ዞን እንጅባራ ማለት ነው 3፣ ባህር ዳር አጼ ቴዎድሮስ ክፍለ ከተማ 2፣ ሸዋ ኤፍራታና ግድም 2 አመራሮች፣ ሌሎችን ለመጠየቅ የሄዱ ናቸው። እንደውም በዛው አጋጣሚ ነው ፖሊስ ያሰራቸው። ስለዚህ ታስረው ያሉ ሌሎችም አሉ ማለት ነው። ባሶ ሊበር 4 ተይዞ ነበር ተለቀዋል። ስራ ጎጃምም 1 አመራራችን ታስሮ እየተፈታ መሆኑን ነው አማካውን።
አመራሮቹ የታሰሩት ሰልፍ ወጥተው ሳይሆን በቢሮቸው ስራ እየሰሩ ባሉበት ነው ብለዋል አቶ የሱፍ።
አመራር የሰጠንባቸውን ጉዳዮች ተቀብለው ሰልፍ ላይ አልተገኙም። እነዚህ በየቢሮቸው በየመኖሪያ ቤቶቻቸው በማና ለብኝነት ፖሊስ ሄዶ ነው ያሰራል እንጂ ሰልፍ ላይ ወጥተው አይደለም የታሰሩ።
የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ የታሰሩ ሰዎች መኖራቸውን ለአሜሪካ ድምጽ አረጋግጠዋል። የታሰሩት ግን የተከለከለ ሰልፍ በመውጣታቸውን እንደሆነ ነው የተናገሩት። ሰልፍ በተጠራበት ቀን እንወጣለን ያሉ ጥቂት ወጣቶች ከፖሊስ ጋር ተጋጭተው ታስረው ነበር፣ አሁን ግን እየተለቀቁ ነው ብለዋል።
ሰልፍ ማድረግ መብት ሆኖ ግን ደግሞ አንዳንዴ ሰልፍ የሚደረግባቸው ወቅቶችና ጊዜያቶችን ከህዝብ ጥቅም አንጻር ማየትም አስፈላጊ በመሆኑ ያንን አይተው የአብን አመራሮችም ሰልፉን ማዘግየታቸውን በዚህ አጋጣሚ እያመሰገንኩ የተባሉት አመራሮች ታስረዋል የሚለው እንደተባለው የበትናንትናው ምረት ቸክ ለማረጋገጥ ሞክሪያለሁ። በዛሬው ምረት ለማረጋገጥ ሞክሪያለሁ። የተወሰኑ የተያዙ ሰዎች ነበሩ፣ እንዲለቀቁ የተያዙ ካሉ ነው። ግን ያን ያህል የጎላ የአብን አመራር የሚል በግልጽ የተያዘ ወይ የታሰረ አልነበረም። ግን በተለያዩ ቦታዎች ላይ ከፖሊሶቻችንም ጋር ከጸጥታ መዋቅሩም ጋር የተወሰነ ግጭት ምናምን ለመፍጠር ሞክሮ የነበሩ የተወሰኑ የተያዙ ነበሩ። እነሱን ቢሆን እየመከራችሁ ልቀቁ የሚል መንግስት መመሪያ ሰጥቷል። ሁሉንም ልቀቁ ብለናል። የተያዙ ካሉ በዚህ እየመከራችሁ እየተቆ ወንድሞቻችን ናቸው እና ምናልባት ያልገባቸው ነገር ስላለ ይመስለኛል እንጂ ይህ ሰልፍ በየቦታው ለሚገደል አማራ እኮ ከማንም በላይ እኛ እንቆረቆራለን፣ ያምነናል። ግን ደግሞ መፍትሄውን የሚሆን የሚለውን መመካከር ያስፈልጋል እና
አብን የጠራው ሰልፍ መከልከሉን ተከትሎ በእንቢተኝነት ሰልፍ ባለማድረጉ ኮሚሽነሩ አመስግነዋል። ለተፎካካሪ ፓርቲዎችና ለአክቲቪስቶች እንዲሁም ለአማራ ወጣቶች በሚል የተናገሩትም አለ።
ባለፉት ረጅም ዓመታት ኦልሞስት ለአባላት 50 ዓመት የተዘራ አደገኛ የሆነ ጸረ አማራ የሆነ መዋቅር ስላለ ያንን በመደራጀት ነው መፍትሄ ማጣት የሚቻለው እንጂ ደቡብ በተፈጠረ ቁጥር፣ ምስራቅ በተፈጠረ ቁጥር፣ ምዕራብ በተፈጠረ ቁጥር ጎንደርና ባህር ዳርን በመረጥረት ለውጥ ማምጣት አይቻልም። ድምፅን ማሰማት መብት ሆኖ ግን ከዛ በላይ የሚጠይቅ ነው የኢትዮጵያ ጉዳይ፣ የአማራ ጉዳይ ከመሰለፍ በላይ የሚጠይቅ ስለሆነ በዛ መንገድ መደራጀት ቅድሚያ ሊሰጠው ይገባል። ይህን ሰልፍ ለማድረግ ራሱ የሰልፉን ውጤት የሰልፍ አውትካም ምን ሊሆን ይችላል የሚለውን መገመት፣ ህዝባችን የሚጠቅመው የሚጎዳ ነው የሚለውን በደንብ አድርጎ ማየት አስፈላጊ ነው የሚል እኔ በዚህ አጋጣሚ እንደ ክልሉም ተወላጅ ባለኝም ኃላፊነት በሚመለከታቸው አካላት ይህንን መልዕክት ማስተላለፍ እፈልጋለሁ።
የአማራ ብሔራዊ ንቅናቄ አብን ለጥቅምት 18 በመላው አማራ ክልል ጠርቶት የነበረው ሰልፍ በመንግስት መከልከሉ ቀጥሎም በራሱ በፓርቲው መሰረዙ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በተለያዩ አካባቢዎች በተለይም በሰበታ፣ አወዳይና ሻሸመኔ ሰዎች በጸጥታ ኃይሎችና ማንነታቸው ባልታወቁ አካላት መገደላቸው ተገለጸ። የኦሮሚያ ጸጥታ አስተዳደር በበኩሉ የአወዳይው ግድያ በስህተት የተፈጠረ፣ የሻሸመኔው ህግ ለማስከበር የተወሰደ እርምጃ ሲሆን የሰበታው ደግሞ እርስ በርስ በተፈጠረ ሽኩቻ ነው ብሎታል። በግድያው የተጠረጠሩ ሰዎች ደግሞ በቁጥጥር ስር ውለዋል ብሏል። ሙክታር ጀማል ዝርዝር አለው።
ኦሮሚያ በሰዎች በጸጥታ ኃይልና ባልታወቁ ሰዎች እየተገደሉ መሆኑን፣ ግድያዎቹ በሐረርጌ በሻሸመኔና በሰበታ መከናወናቸውን የተገለጸ ሲሆን አብዛኞቹ ስለ ጉዳዩ በስፋት ምንም መናገር አይፈልጉም። በሐረርጌ አወዳይና በሻሸመኔ የመደውላቡ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር የሆኑት አቶ ፈቃዱ ቶሌራ በጸጥታ ኃይል መገደላቸው የተገለጸ ሲሆን በሰበታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ቄስ ጴጥሮስ ተስፋዬ ማንነታቸው ባልታወቁ ሰዎች መገደላቸው ተገልጿል። የቄስ ጴጥሮስ ተስፋዬ ባለቤት ወይዘሮ ብዙነች ተስፋዬ ባለቤታቸውን በተደጋጋሚ ማንነታቸው የማይታወቁ ሰዎች እንደሚያስፈራሯቸው ከባለቤታቸው መስማታቸውን ገልጸዋል። በግድያውም ዕለት በባልደረባቸው ምትክ ለቅዳሴ ወደ ቤተ ክርስቲያን ለመሄድ በሌሊት ተነስተው እንደወጡ ቀሩ ሲሉ ነው ለቪኦኤ የገለጹት።
በአፋን ኦሮሞ እንዳታስተምር ነግረን አልነበር እንዴ ብለው ሊመቱኝ ሲሉ በስነ ስርዓት ልትጠይቁኝ እንጂ ልትመቱኝ አትችሉም አልኳቸው ብለው ነግሮኝ ነበር።
የተፈጸሙ ግድያዎችን በጠቅላላ የሚያውቅ መሆኑንና መረጃም እንዳለው የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታ አስተዳደር ቢሮ ገልጿል። የቢሮው ኃላፊ አቶ ጅብሪል መሐመድ ለቪኦኤ እንዳረጋገጡት በክስተቱ ውስጥ በስተት የተፈጠረ፣ የሕግ የበላይነትን ለማስከበር የተወሰደ እርምጃና በማይታወቁ ሰዎች የጠፋ ነፍስ መኖሩን አንድ በአንድ ገልጸዋል።
አሁን በየቦታው ተፈጥሯል ተብለው የቀረቡት ጉዳዮች በውስን ደረጃ በአንድ ቦታ መንግስት ጸጥታ ኃይል ወይም ግለሰብ ደረጃ በሚቆጠር የተፈጠረ ክስተት አለ። እሱም በሐረር አካባቢ የተፈጠረው እሱ ነው። መኪናው ሲያልፍ ፌል አልፈሃል በሚል ነው የደንብ አስከባሪው ልዩ ኃይሉ ወይ ደግሞ መደበኛ ፖሊስ ወይ ሌላ ሚሊሻ ሳይሆን ወይ መከላከያ ሳይሆን ደንብ አስከባሪው እርምጃ ወስዷል። እርምጃው አግባብ ባለመሆኑ ምክንያት እርምጃ የወሰደው አካል ወዲያውኑ ቁጥጥር ስር ውሎ በሕግ እየተጣራ ነው ያለው። በሁለተኛ ደረጃ ሰበታ አካባቢ ሌላም የጸጥታ አደፍራሽ ኃይል ጋር የሚገናኝ ነገር አይመስልም። በሃይማኖቱ ተከታዮች እና መሪዎች አካባቢ ባላቸው ልዩነት ምክንያት የተፈጠረ ጉዳይ ይመስላል። በጉዳዩ የተጠረጠሩት ሰዎች ቁጥጥር ስር ውሎ ሁኔታቸው እየተጣራ ነው ያለው። ስለዚህ የምርመራ ሁኔታው ጉዳይ የሚመለከተው ክፍል ይዞታል።
ሶስት የሻሸመኔው የሰው የሸኔ አባል አመራሪም ነበር፣ ከፍተኛ አመራሪም ነው። ከዚያ የአባ ሶርቤ ክፍል መሪ ሆኖ በምዕራብ ኦሮሚያ በተለይም በሻሞ በነቀምት እና በሌሎችም አካባቢዎች ከፍተኛ ሚና ሰውን በማጥፋት ሽብር በመንዛት እና አጠቃላይ ሰላም እና መረጋጋት እንዳይኖር በማለት ጉልህ
የነበረው ሰው ነው። ከዛም በሻዋ አካባቢ እስከ ቡራዩ አካባቢ ምሪስ ሲሰጥና አደጋ ሲያደርስ የነበረ ነው። ወደዚህኛው ወደ ደቡብ ምስራቅ ኢትዮጵያ ወይንም ሻሸመኔ ኦሮሚያ ወይንም ሻሸመኔ አካባቢ ያገባ አንድ ሁለት ነው ሶስተኛው ውስጥ ነው ያለው። በበቂ ክትትል ነው እርምጃ የተወሰደው።
በክትትል የተወሰደ እርምጃ ነው ወንጀለኞች ናቸው የሚል ነገር ነው እየነገሩኝ ያሉት እርሶ። ነገር ግን ህገ መንግስቱ እርምጃ መውሰድ የሚቻለው ያንድ ሰው ነፍስ የሚጠፋው በፍርድ ቤት ጥፋተኛ ነው ተብሎ ሲወሰን ብቻ ነው የሚል ነው። ነገር ግን በጸጥታ ኃይሎች ሰው ላይ እርምጃ መውሰዱ ህጋዊ መሰረትና አግባብነት አለው ብለው ያምናሉ እርሶ አቶ ጅብሪል?
አዎ ይሄ ምንም ጥያቄ የለውም። መንሻው ምንድነው? የህገ መንግስቱ አስቀምጦታል። ህገ መንግስቱ ብቻ አይደለም የወንጀለኛ ህግም አስቀምጦታል። ጸጥታ ኃይሉ ተመጣጣኝ እርምጃ ይሄ ኢንተርናሽናል የሆነ ጉዳይ ነው።
ለምሳሌ ሻሸመኔው የሚነሳው ግድያው የተፈጸመው አዋሾ ክፍለ ከተማ የከተማው አውቶቡስ ተራ አካባቢ ነው ወይ ደግሞ የሰው እንቅስቃሴ በብዛት የሚታይበት ቤት አካባቢ ነው፣ ቦታውም የቡና ቤት ነው የሚባለው። ይህ ሰው በቁጥጥር ስር አውሎ በማስረጃ ወደ ፍርድ ቤት ማቅረብ አይቻልም ነበር ወደ ግድያ እርምጃ ከመግባት?
ይሄ ሰው ክትትል ስለነበረበት በክትትሉ የጸጥታ መዋቅሩ ቢያንስ ለብዙ ጊዜ ባደረገው ክትትል የመጨረሻ ውጤት ላይ እንደተደረሰበት አውቆ ነው ከቤቱ የወጣው። አለባበሱን ቀይሮ አጠቃላይ የነበረውን ይዞታውን ቀይሮ ወደ ሌላ ለማምለጥ ሲንቀሳቀስ በክትትል ነው ወደ መናሃራ የተገባው። በእንትን አለ ቡና ቤትም አይደለም በመናሃራ ነው። በመናሃራ ሲገባም ለመያዝ እጅ እንዲሰጥ ማነው እንጂ ፖሊስ ለጥያቄ እንደሚፈለግ ቢነገረውም ባለመቀበል ችግር መዞ ተኩሶ አጋጣሚ ሰው አልጎዳም። ለማምለጥ ስል የጸጥታ መዋቅሩ በወሰደው እርምጃ አደጋ ደርሷል።
የመደወላቡ ዩኒቨርሲቲ መምህር መሆናቸው የሚገለጸው አቶ ፍቃዱ ቶሌራን በተመለከተ አቶ ጅብሪል መምህር ስለመሆናቸውም እንደማያውቁና ተልኮ ተሰጥቷቸው ወደ ሻሸመኔ አካባቢ ከመጡ ከሁለት ወር ጊዜ እንደማይበልጥም ጠቅሰዋል። የመደወላቡ ዩኒቨርሲቲ ግን የዩኒቨርሲቲው መምህር እንደነበሩ ያረጋግጣል። በመደወላቡ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሻሸመኔ ቅርንጫፍ ዲን አቶ ከሊል ሁሴን ለአሜሪካ ድምጽ እንዳረጋገጡት አቶ ፍቃዱ መምህር የነበሩና ወደ ጎባ ቅርንጫፍ ጤና ሳይንስ ኮሌጅ ተዘዋውረው እንደነበረ ያስታውሳሉ። መምህሩ ከቅርብ ጊዜ ወዲህ እኛ ጋር አልነበረም። ከሶስት ዓመት በፊት ከሻሸመኔ ቅርንጫፍ ወደ ጎባ ቅርንጫፍ ተዘዋውሮ ነበር። እዛም ብዙም ስላልሰራ ወደ ስራዬ መልሱኝ ብሎ ሲጠይቅ እንደነበረ ሰምቻለሁ ነው ያሉት አቶ ከሊል። የጸጥታ ችግር እየፈጠሩ ስለሆነ እርምጃ ተወስዶባቸዋል ብሎ የኦሮሚያ ብሔራዊ ክልላዊ መንግስት የሻሸመኔና በተለያዩ ጉዳዮች ላይ ለተፈጠሩት ክስተቶች የሸኔ ወይንም አባ ቶርቤ አባላቶችና ተልኮ የወሰዱ ናቸው ብሎ የሚጠራቸው ሲሆን መልስ ሊሰጠን የሚችል አካል እናገኝ አልቻልንም። ካገኘን ይዘን እንቀርባለን። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የናይጄሪያን የቀድሞ የገንዘብ ሚኒስትር ኒጎዚ ኦኮንጆ ኢዌላ ለዓለም የንግድ ድርጅት በመሪነት መሾምን ዩናይትድ ስቴትስ ተቃውሞ ብታሰማበትም ናይጄሪያውያን ግን የዓለሙን ንግድ ድርጅት ለመምራት የመጀመሪያዋ ሴት ሆነው መመረጣቸው አይቀርም የሚል ትልቅ ተስፋ አሳድረዋል። የ66 ዓመቷ አንጋፋ የፋይናንስ ሰው የዓለም የንግድ ድርጅት WTO ዋና ዳይሬክተር ለመሆን የሚያስችላቸው ብርቱ ድጋፍ ቢያሰባስቡም ዩናይትድ ስቴትስ በያዝነው ሳምንት ድጋፏን ለደቡብ ኮሪያ እጩ መስጠቷ ይታወሳል። ጢሞቲ ኦቢዙ ከአቡጃ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በብራዚላዊው ሮበርት አዜቬዶ እግር ለመተካትና የዓለሙን የንግድ ድርጅት ለመምራት የተያዘው ጉዞ ከትናንት በስቲያ ረቡዕ ዩናይትድ ስቴትስ ናይጄሪያዊቱን እጩ አልደግፍም ማለቷን ተከትሎ ያልተጠበቀ ሁኔታ ተፈጥሯል። ንንጎዚ ኦኮንጆ ሉዌላ የ66 ዓመት ዕድሜ ባለጸጋ አንጋፋ የምጣኔ ሀብት ባለሙያና የዓለም አቀፍ ልማት ጉዳዮች አዋቂ ናቸው። የበርካታ የWTO አባል አገሮችን ድጋፍ ቢጎናጸፉም ዩናይትድ ስቴትስ በበኩሏ ባለም አቀፍ ንግድ ግንኙነት ያላቸውን ክህሎትና ልምድ በመጥቀስ ለኦኮንጆ ሉዌላ ብቸኛ ተቀናቃኝ ለደቡብ ኮሪያዋ የንግድ ሚኒስትር ዮ ሙንጂ ነው ድጋፏን የሰጠችው። ይሁን እንጂ ናይጄሪያውያን ያን ዶክተር ገንዘብ ሚኒስትራቸው የነበሩትን እጩአቸውን መደገፉን ቀጥለዋል። ፕሮፌሰር ኬን ኢፌ የማክሮ ኢኮኖሚ አዋቂ ናቸው። የዩናይትድ ስቴትስ አቋም በመጨረሻው ውሳኔ ድምጽ ላይ የሚያመጣው ለውጥ አይኖርም ይላሉ።
Fortunately, unlike in the case of World Bank or IMF where America has
United States የዓለም ባንክና የዓለሙን የገንዘብ ድርጅት IMFን የመሳሰሉ ድርጅቶችን አስመልክቶ ያላትን አይነት ግዙፍ ተጽዕኖ የማሳደር ያን ያህል የበረታ አቅም ስለሌላት የምትሰጠው ድምጽ የአንድ አባል አገር ድምጽ ብቻ ነው የሚሆነው። ፕሬዚደንት ትራምፕ የበኩላቸውን ብለዋል። ይሁንና የተቀረው ዓለም ግን በተቃራኒው የራሱን መንገድ መከተል ነው የመረጠው።
ይሁን እንጂ ዩናይትድ ስቴትስ የኦኮንጆ ሉዌላን እጩነት ውድቅ ማድረጓ ሊገባደድ የተቃረበ መስሎ የነበረውን የምርጫ ሂደት ለሳምንታትና ከዚያም በላይ ለሆነ ጊዜ ሊያራዝመው ይችላል። እንደ ተንታኞች አስተያየት ኦኮንጆ ሉዌላ ከተመረጡም የዓለም አቀፉ የንግድ ጉዳዮች ተቆጣጣሪ ድርጅት የመጀመሪያዋ ሴት አፍሪካዊ ዳይሬክተር መሆናቸው ነው። ያም ይሆን እንደው በWTO የአፍሪካ አገሮች ጥቅም የተሻለ ትኩረት ያገኛል ብለው የሚናገሩት በርካታ አፍሪካውያን ናቸው። ኢዜ ኦኒኪፔሬ የምጣኔ ሀብት ጉዳዮች ተንታኝና የማህበራዊ ፍትህ ማዕከል መሪ ናቸው። አንዲት አፍሪካዊት የዓለሙን የንግድ ድርጅት በሚመሩበት ወቅት ናይጄሪያውያንም ሆኑ የተቀረው አፍሪካዊ ስለ ንግድ ድርድሮች አስፈላጊው መመዘኛዎቻቸውና ስለሚኖሩት እድሎች ጭምር የተሻለ የመገንዘብ አጋጣሚ ይፈጠርላቸዋል ባይ ናቸው።
The fact that one of our own is there will remind us of what we need to do.
የራሳችን ሰው ከዛ መኖር መቻሉ በራሱ በእድሉ ለመጠቀም የሚያስችሉ ተገቢ መረጃዎችን በትክክለኛው ሰዓት ለማግኘት ሳናሰልስ ተክተን መስራት እንደሚገባን ያስታውሰናል።
አንዳንድ ተቾይ ታዲያ ኦኮንጆ ሉዌላ በንግድ ድርድሮች ዙሪያ በቂ ልምድ የላቸውም ይሏቸዋል። የምጣኔ ሀብት ጉዳዮች ተንታኙ ግን በዚህ አስተያየት አይስማሙም።
They know how to settle disputes and resolve them, so I believe that we are going to have a much more harmonious
ሴቶች በአመዛኙ በተፈጥሯቸው አስተራቂዎች ናቸው። ግጭቶችን ማርገብና እንዴት መፍታት እንደሚቻልም ያውቁበታል። በመሆኑም በአለም ዙሪያ የተሻለ መግባባት የሚታይበት የንግድ ግንኙነት ይኖረናል ብዬ አምናለሁ።
ማንም ይሁን ማን በውድድሩ አሸንፎ ለመንበሩ የሚበቃው ሰው በቻይናና በዩናይትድ ስቴትስ የንግድ ሽኩቻ የተፈጠረው ውጥንቅጥ የበዛበት ሁኔታ ጨምሮ ከባድ ስራ ይጠብቀዋል የሚሉት ደግሞ ሌላው ተንታኝ ቅድሙ ፕሮፌሰር ኬን ኤፌ ናቸው።
These two are the biggest economies in the world. And what is going on with them imposing 20% to 25% tariff and all of that?
እነኚህ ሁለቱ የዓለማችን ግዙፍ ኢኮኖሚዎች ናቸው። እናም አንዳቸው ሌላቸው ላይ የ20ና 25 በመቶ ቀረጥ በመጣል እና በመሳሰለው እርምጃዎች እጅግ ክፉኛ የተዛቡ ሁኔታዎች እንዲፈጠሩ ምክንያት ሆነዋል። የአሜሪካው ፕሬዝዳንት በWTO ላይ ከሚያቀርቧቸው ብርቱ ነቀፌታዎች አንዱ ውዝግቦች ፈጥነው እልባት አያገኙም የሚል ነው። እነኛን የመሳሰሉ የንግድ ስርዓት መፋለሶችን ተፈጽማለች ሲሉም ለረጅም ዓመታት ቻይናን ሲከሱ ቆይተዋል። ቻይና በፊናዋ ግን ይሄን አምና መቀበል አትፈልግም።
ለWTO መሪነት እድል የተፈጠረው የድርጅቱ የቀድሞ መሪ ብራዚላዊው ኤዘቬዶ የስልጣን ዘመናቸው ከማለቁ አንድ ዓመት አስቀድሞ ባለፈው የነሐሴ ወር ከኃላፊነት ለመውረድ የወሰዱትን ውሳኔ ተከትሎ ነው። ዋና መቀመጫውን በጄኔቫ ያደረገው ዓለም አቀፉ የንግድ ጉዳይ ተቆጣጣሪ ድርጅት WTO አዲሱን መሪውን ለመምረጥ የፊታችን ህዳር ወር መጀመሪያ እንደ አውሮፓውያን የቀን አቆጣጠር ህዳር 9 2020 ይሰበሰባል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ ያየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። የሶማሌ ክልል መንግስት ሰሞኑን በአፋርና በኢሳ ሶማሌዎች መካከል የተፈጠረው ግጭት መንስኤ በሁለቱ ክልሎች አስቀድሞ የተፈረመውን የሰላም ስምምነት በጣሰ መልኩ ሰፈራ በተከለከለበት ቦታ ሰፈራ በመጀመሩ ነው ብሏል። የአፋር ክልል በበኩሉ ያሰፈርኳቸው ሰዎች በጎርፍ የተፈናቀሉ ናቸው ብሏል። የሶማሌ ክልል የአፋር ታጣቂዎች በፈጸሙት ጥቃት 27 ሰላማዊ የኢሳ ሶማሌዎች ተገድለዋል ሲል፣ የአፋር ክልል በበኩሉ ደግሞ በኢሳ ሶማሌዎች 8 ሰዎች ተገድለውብኛል ሲል ቅሬታውን አሰምቶ ነበር። ባለፈው ማክሰኞ 2 የትምህርት ሚኒስቴር ባልደረቦች መገደላቸውን ተከትሎ የመከላከያ ሚኒስቴር በገዳማይቱ ወይም ገርበ ኢሴ ቀበሌዎች የነበረውን ሚና የሶማሌ ክልል ተችቶታል። በትላንትናው ዕለትም በሲቲ ዞን በርካታ ወረዳዎች የመከላከያ ሰራዊትን ሚና የሚያወግዝ የተቃውሞ ሰልፎች ተካሂደዋል። አዲስ ቸኮል ዝርዝር ዘገባ አለው።
የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ለቪኦኤ በሰጡት ቃል በአፋር ክልል የመንቀሳቀሱ ታጣቂዎች 27 ሰላማዊ የኢሳ ሶማሌዎችን ገድለዋል ሲሉ ወቅሰዋል። ባለፈው ሰኞ እንደተፈጸመ በሚነገረው በዚህ ግድያ ዙሪያ ከሁለት ቀን በፊት ለቪኦኤ ቃላቸውን የሰጡት የአፋር ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን በተጠቀሰው ዕለት የኢሳ ሶማሌ ታጣቂዎች በጎርፍ በተፈናቀሉ የአፋር ሴቶች፣ ህጻናትና አረጋውያን ላይ ጥቃት ፈጽመው 8 ሰዎች መገደላቸውን ገልጸው ነበር።
ከሁለት ቀን በፊት እንግዲህ በገላዓዶ ወረዳ ሳርከሙና ቴሎ ቀበሌ የሚባል የወረዳ መንደር መሰባሰብ ማዕከል አለና እዛ ማዕከል ላይ እንግዲህ ከሌሊቱ 11 ሰዓት ላይ በአርብቶ አደር ማህበረሰቦች ላይ የተከፈተ ጥቃት አለ። ጥቃቱም ያው በብዛት ሴቶችና ህጻናት ነው የተጎዱት።
አቶ አህመድን ዛሬ ለማግኘት ያደረግነው ሙከራ አልተሳካም። ሰኞ ዕለት ሁለቱም ወገኖች ጥቃት ተፈጸመብን የሚሉትን ግጭት መንስኤ በተመለከተ የሶማሌ ክልል መንግስት ቃል አቀባይ ወይዘሮ ሂቦ አህመድ አስቀድሞ በሁለቱም ክልሎች መካከል የነበረ ስምምነትን የጣሰው የአፋር ክልል መንግስት ነው ይላሉ።
ከዛ ስምምነት ውስጥ አንደኛው አዲስ ሰፈራን የመሬት ጉዳይ የሚል 8 ነጥቦች የያዘ ስምምነቶች ነበሩ። እነዚህ ስምምነቶች ሁለት ወንድማሞች የማቀራረብ ስራ እየተሰራ ነበረ በሶማሌ ክልል በኩል። ሆኖም ግን በአፋር አዋሳኝ አካባቢ ላይ 27 ሰው የሞቱበት ክስተት አዲስ ሰፈራ በአፋር በኩል የማድረግ በሰዎች ላይ ጥቃት በልዩ ፖሊስ እና በሚሊሻዎች በንጹሃን ሶማሌዎች በገርበ ኢሴ ቀበሌ ላይ ተወሰደ ግድያ ነበረ።
የአፋር ክልል ግን ያሰፈርኳቸው ሰዎች በጎርፍ አደጋ የተፈናቀሉ ዜጎች እንደሆኑ ሲል ያስተባብላል። የክልሉ ቃል አቀባይ አቶ አህመድ ካሎይታ ጥቃት የተፈጸመው በነሱ ላይ ነው ይላሉ።
ገላሉ ወረዳ ሰርከሙና ቴሌ ቀበሌ ላይ ከጎርፍም ወጥተው እዛም መመንደር የነበሩበት አት ቦታ ላይ ተቀላቅለው ከጎርፍ ቤት ንብረታቸውን አጥተው እዛ የተቀላቀሉ ማህበረሰብ ነው የነበረው እና እንግዲህ እዛ ማህበረሰብ ላይ ከሌሊቱ 11 ሰዓት ላይ ታጠቁ የተደራጁ ኃይሎች ተኩስ ከፍተው አብዛኛው ሴቶች እና ህጻናት እንደዚሁም ደግሞ ሽማግሌዎች ህይወታቸው አጥተውበታል። ማህበረሰቡ በጎርፍ የተጎዳ ማህበረሰብ ነው። ቤት ንብረቱን ያጣ ማህበረሰብ ነው።
ባለፉት 2 አመታት ከወትሮ በተለየ ሁኔታ በአካባቢው የተባባሰው ግጭት የ400 ሰዎችን ህይወት የቀጠፈው ነው ሲሉ ወይዘሮ ሂቦ ይናገራሉ። ከዚህ አለመረጋጋት ጀርባ ብዙ ተዋናዮች ሊኖሩ ይችላሉ የሚሉት ቃል አቀባዩ የሶማሌ ክልል ዘላቂ ሰላም ለማስፈን ጥረት ሲያደርግ ነበር ብለዋል። የአፋር ክልል የጎርፍ ጥቃት ሲደርስበት ግንባር ቀደም ደራሽ የነበረው የሶማሌ ክልል እንደነበር ያስታውሱት ወይዘሮ ሂቦ ከሁለት አመት በፊትም በክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን የተመራሉ ከቡድን ዘላቂ ሰላም በሚሰፍንበት ሁኔታ ላይ በአካባቢው ተገኝቶ ከአፋር ክልል አመራሮች ጋር ሲመክር እንደነበር ተናግረዋል። ሰሞኑን ለተከሰተው ግጭት መንስኤ የሆነው ሰፈራ በተመለከተም ሰፈራው የተካሄደው የዋሾን ዝሙላት በቁጥጥር ስር ከዋለ በኋላና በሶስት አቅጣጫ መሆኑ ሰፈራው የጎርፍ ተጎጂዎችን ለመታደግ ሳይሆን በሰላም ይስር አደራዳሪነት ሰፈራ ላለማካሄድ ከገቡ ስምምነት ሆን ብለው ለማፈንገጥ ነው ብለዋል። ግጭቱ በተከሰተ ማግስት 2 የትምህርት ሚኒስቴር ሰራተኞች መገደላቸውን ተከትሎ የመከላከያ ሰራዊት ወደ ገዳማይት ወይም ገርበ ኢሴ ከተማ መግባቱንና
መከላከያ እዛ ገብቷል ከዛ በኋላ ሞት ተከስቷል በርግጠኝነት መከላከያ የገደላቸው ሰዎች ቁጥር ባላቀም ምርመራ መደረግ አለበት መጀመሪያ ምርመራ መደረግ አለበት እዛ አካባቢ ላይ ሰላም እንዳይሰፍን የሚፈልጉ አካላቶች አሉ ይሄ የታወቀ ነው በሁለቱም አመት እየጾን ያለ ነው እዛ ሰላም እንዳይሰፍን የሚፈልጉ አካላቶች አሉ እነዛ ሰዎች የሚፈጥሩትን ነገር ግን ተገና አድርገው ነው እየፈጸሙ ያሉትና ይሄንን በላቂ መፍትሄ ማግኘት አለበት ህዝቡ በጣም ተቸግሯል ንብረታቸው ወድመዋል እነሱ ህይወታቸው እያለቀ ነው ባህ ህዝብ ነው ያለው ይሄ ሁሉ ችግር ያለበት አሁን ደግሞ በየቀኑ ይሄን ያህል ህዝብ ስናጣ ምን ያህል ከባድ አደጋ እንደሆነ
በትላንትናው ዕለትም ሽኒሌና በኬ ከተሞችን ጨምሮ በሲቲዞን በሚገኙ በርካታ ወረዳዎች የመከላከያ ሰራዊት ወደ ገርበይሴ ወይም ገዳማይቱ ከተማ መግባቱና ዘም የነበረው ሚና የሚያወግዝ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በመጪዎቹ አመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሰራ የትምህርት ሚኒስቴር አስታወቀ። በዩኒቨርሲቲው የሚታየው የስነ ምግባር ችግርና ከመስመር የወጣ ጽንፈኝነት ምክንያት የግብረ ገብ ትምህርት ማነስ ነው ብለዋል ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ። የኮሮና ቫይረስ ወረርሽኝን ለማስቆም በሚደረገው ጥረትም መምህራን ግንባር ቀደም ሚና እንዲጫወቱ ሚኒስትሩ አሳስበዋል። አመታዊው የመምህራን በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ምሩነት ግንባር ቀደም ሚና አላቸው በሚል መሪ ቃል ተከብሯል ትለናለች አስቴር ምስጋናው በተከታዩ ዘገባ።
ሮአ ወጣሽ ወልዴ ለ38 አመታት በመምህርነት አገልግለዋል። በእነዚህ አመታትም ለሀገር አለኝታ ለወገን መከታ የሆኑና በስነ ምግባር የታነጹ ምሁራንን እንዳፈሩ ይናገራሉ። ካለፉት ጥቂት 10 አመታት ወዲህ የሚታየው ሁኔታ ግን ቅሬታ እንደፈጠረባቸው ነው የሚያስረዱት።
እኔ በመምህርነት ሆኖስታም 38 አመታት አስተምሬያለሁ። በፊት በካሪኩለም አቅዶና ተቀርጾ ግብረገብ 3 ክፍለ ጊዜ እየተሰጠ ተማሪ ይማር ነበር። ያ በመቅረቱ በአሁኑ ሰዓት ለተማሪ ብዙነት ዋናው ምክንያት ግብረገባዊ ትምህርት ባለመስጠት ነው። የግብረገብ ትምህርትን ሲማሩ ተማሪዎች በስነ ስርዓት ታላላቆችን የሚያከብሩ፣ አልባሌ ቦታ ላይ የማይውሉ፣ ሰው አክባሪ ሆነው ትምህርታቸውን የሚያከብሩ በመሆኑ ውጤታማ እንደነበርን ያው ያሳለፍነው ጊዜ እናየዋለን። በተለይ አሁን ከቅርብ ጊዜ ወዲህ በዚህ በ27 አመት የለውጥ ሂደት ውስጥ የተማሪ የስነ ምግባር ብልሽነት ካደረደፍ እየጨመረ እኛ በነበርንበት ሰዓት ከዛ በፊት ተማሪ መምህር ክፍል ከመግባቱ በፊት አስቀድሞ ገብቶ ሰሌዳ ጥቶ በስነ ስርዓት ትምህርቱን ተከታትሎ የሚያስፈልጉትን ነገሮች በሙሉ አሟልቶ ይመጣል። አሁን በነፍስ ወከፍ የተሰጠውን የትምህርት መማሪያ መጻፍም እንኳን ይዞ የማይመጣ በዘፈቀደ የሚወጣ የሚገባ መምህሩ ቆሞ ያስተማረ ወጥቶ የሚሄድ መምሩ ቆሞ ያስተማረ ከፍቶ የሚገባ አንጃ ግራንጃ ጉሩምቦ ለጉሩምቦ በእድሜያችን እንኳን ልንከበርበት ያልቻልን ጊዜ ነው እየተመጣን እየተሰደብን እናያለን። ስለዚህ ይሄን ወጣት ደግሞ ለማስተካከል በመጀመሪያ ደረጃ ማህበረሰቡ ላይ ልቅተል ዲሞክራሲ የሚል ነገር ተሰጥቶት ወጣቱ ልቅን ወላጅን አይታዘዝ ወላጅን ያልታዘዘ እኛን በትምህርት ቤት ይታዘዘናል ይላከና እኛ ያልነውን ይቀበላል ውሸት ነው። ለዚህ ነው ስራት እየበዛ ይሄዳ መማር አይፈልግም ይፎርፋል ስንናገረው መብት ነው ይላል መብቱን እንጂ ግዴታውን በብዛት የማይውቅ ጀነሬሽን የተፈጠረበት ሰዓት። ስለዚህ ለወደፊቱ ምለውኔ ይህ በአዲሱ ካሪክለም በእውነት የግብረ ገባዊ እሴ ተፈጥሮ ተማሪዎች እንደማንኛውም ሳብጀክት 2 ፔሪዮድም 3 ፔሪዮድም ግብረ ገብ ቢማሩ አዲስ ትውልድ እናፈራለን ማለት ነው። ይሄ ተበላሽውን ነገር ማስተካከል እንችላለን የሚል እምነት አለኝ። የመምህራንም ሁሉ ሐሳብ ይሄ ነው።
አመሰግናለሁ። የ12ኛ ክፍል ተማሪ የሆነው ቅዱስ ዋሴ የመምህር ታወጣሽን ሐሳብ ይጋራል።
መምህር አይከበርም ትልቅ ሰው አይከበርም መምህር ፊትለፊት ላይ ከታየ ተሻርፋውት ነው እንደዚህ ምን ይሄዱ እንደው መምህር ምንድነው ለመጀመሪያ ወላጅ አባት ነው ተባለ። ይሄ ግብረ ገብ ትምህርት ታትሞ ካልቀረበ ለተማሪው ይሄ ከብደኛ ቢመስል።
የመምህራን አመታዊ በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚና አላቸው በሚል መሪ ቃል በባህር ዳር ከተማ ተከብሯል። በዚህ በዓል ላይ የተገኙት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ በነባሩ ስርዓተ ትምህርት ብቁ ዜጋ ለማፍራት የማያስችሉ ብዙ ጉድለቶች እንዳስተዋሉ ገልጸዋል። እርሳቸው እንዳሉት ከነዚህ ከነዚህ ጉድለቶች አንዱ ደግሞ የተማሪዎች ግብረ ገብነት ማነስ ነው። በየትምህርት ተቋማቱ የሚታየው የተማሪዎች ስርዓት አልበኝነትና ከልክ ያለፈ ጽንፈኝነት ኢትዮጵያዊነትን ያደበዘዘና ሀገር የሚባለውን ምስል እስከ ማጥፋት የደረሰ ነው በማለት ተናግረዋል። የዚህ ሁሉ መነሻ የግብረ ገብ ትምህርት አለመኖር ነው ያሉት ሚኒስትሩ፣ በአዲሱ ስርዓተ ትምህርት ግን ትኩረት ከተሰጣቸው ነጥቦች የመጀመሪያው እንደሆነ ገልጸዋል። የመምህርነት ሙያ ከዘር ከብሔርና ከወገንተኝነት ነጻ ሆኖ የሚሰራ ትልቅ ሙያ ነው ያሉት ሚኒስትሩ፣ ይህንን እውን ለማድረግ ግብረ ገብነትን፣ ብዝሃነትንና አንድነትን ያስቀደመ ስርዓተ ትምህርት ይቀረጻል ብለዋል።
ልጆቻችን ግብረ ገብነት ጎድሏል እዚህ ሀገር። ለዚህ ተጠያቂ መሆን ያለበት የትምህርት ስርዓቱ የትምህርት ስራ ላይ ግብረ ገብነትን ከማጉደላችን የተነሳ አሁን ያለው ነገር ያየን እንገኛለን። ስለዚህ ባዲሱ እርሻ ላይ ባዲሱ ስርዓተ ትምህርት ላይ ግብረ ገብነት ዋናው ፒላራችን እንዲሆን እንፈልጋለን። ታላቁን የሚያከብር አባቶችን እናቶችን ሽማግሌዎችን የሚያከብር ትውልድ የሚፈጠርበት ቦታ መሆን አለበት ትምህርት ቤት። ግብረ ገብነት ለአንድ ሀገር መሰረት ለአንድ ሀገር ሰላማዊ ጉዞ አስፈላጊ ነው። ስለዚህ አንዱ ግብረ ገብነት የሚባል ማዳበሪያ ያስፈልገዋል። ማዳበሪያ ይሄ ግብረ ገብነት የሚል ማዳበሪያ ያስፈልገዋል። ይሄንን እርሻው እንደጎደለው አይተናል። ስለዚህ ይሄኛው ደግሞ ምንድነው? ብዝሃነትንም አንድነትንም በእኩልነት የሚያስተናግድ ማህበረሰብ ትውልድ መፍጠር ይኖርበታል። ይሄ እርሻ ጫፍ የወጣ ጥግ የተሳበ ጽንፈኛ በአንድ ወገን ብቻ የተለጠጠ መሆን የለበትም። ኢትዮጵያ ሀገራችን እንደ ባህሪዋ እንደ አፈጣጠሯ አምላክ ፈጥሮ እንደሰጠን ብዙ አንድም ህዝብ ነው። በየዩኒቨርሲቲዎቻችን በየከፍተኛ ትምህርት ተቋሞቻችን ይህንን ማስተናገድ የሚችል ትውልድ መፍጠር የምንችለው ከታች ነው። ብዙም ነን አንድም ነን። ይሄንን አስረግጦ አምኖ ኢትዮጵያ አንድ ናት፣ ኢትዮጵያ ብዙ ናት፣ አንድ አካል አንድ ሰውነት፣ እኔ ብዙ የብዙ አካላት ተረክም ሰው ነኝ፣ እጅ ብቻ አይደለሁ፣ አይን ብቻ አይደለሁ፣ ጆሮ ብቻ አይደለሁ፣ እግር ብቻ፣ ጉበት ብቻ፣ ኩላሊት ብቻ አይደለሁ። ስለዚህ ይሄንን በግልጽ በየትምህርት ቤቶቻችን ልጆቻችንን መመገብ ማወቅ ማስተናገድ ለአንድነታችን የማንደራደር ለብዝሃነታችንም የማንደራደር ብዙም አንድም እንደሆነ ይሄ ማዳበሪያ ይሄ እርሻ ያስፈልጋው ይሄንን ማዳበሪያ እንደጎደለው አይተናል።
ኮቪድ-19 በኢትዮጵያ ከተከሰተ ወዲህ በተለይ በትምህርቱ ዘርፍ ጥቁር ጥላ እንዳጠላ የተናገሩት ዶክተር ጌታሁን ቀውሱን ለመቀልበስ የመምህራን ሚና ከፍተኛ እንደሆነ ጠቁመዋል።
ሴቶቻችን 7 ወር ያክል ከተዘጉ በኋላ አሁን እየተከፈቱ ይገኛሉ። በዚህ በትምህርት ቤት የመክፈት ንቅናቄ ውስጥ መምህራኖቻችን እያበረከቱ ያሉትን ታላቅ ሀገራዊ ኃላፊነት በሁሉም የሀገራችን ክልሎች እያበረከቱ ያሉትን የሀገር ፍቅር እንዳላቸው ያሳወቁበትን በዚህ ዳግም ትምህርት ቤቶችን ለመክፈት እያደረግን ባለነው ንቅናቄ ውስጥ መምህራኖቻችን እያደረጉ ያሉትን ተጨማሪ ጫና ለመሸከም ተጨማሪ ኃላፊነት ለመሸከም ራሳቸውን ሰጥተው ስራ የጀመሩትን ከዚህም በኋላ በሚከፈቱ ትምህርት ቤቶች ኃላፊነት ለመውሰድ የተዘጋጁትን መምህራኖቼ እጅግ አድርጌ ማመስገን እፈልጋለሁ።
በመጨረሻም ቀደም ሲል በመምህርነት ሙያ ላሳለፉና በአሁኑ ሰዓት በሌላ ሙያ ተሰማርተው የሚገኙ ዜጎች እኔም አስተምራለሁ የሚለውን የ45 ቀን ጥሪ ተቀብለው በማስተማር የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ላደረሰችን ዘገባ እናመሰግናለን። ከአንድ መቶ በላይ የኤርትራ ስደተኞች ድንበር አቋርጠው በዛላምበሳ በኩል ወደ ኢትዮጵያ መግባታቸውን ስደተኞቹ ይናገራሉ። ድንበር ተሻግረው ኢትዮጵያ የገቡት ስደተኞች ህጻናት፣ ወጣቶች፣ ተማሪዎች፣ ሴቶችና ወታደሮች እንደሆኑ ዘጋቢያችን ዓለም ፍስሐ በተከታዩ ዘገባ ነግረናል።
ስደተኞቹ ኢትዮጵያ ስደተኞች ጉዳይ ስላልተቀበላቸው ለአንድ ወር አካባቢ በአዲግራት መቆየታቸው እያማረሩ ነው። ከስደተኞች አንዷ ሳደም ትባላለች። ሳደም ከደቀ ባህር መምጣቷ ትናገራለች። ወደ ኢትዮጵያ ከገባሁ 20 ቀን አድርጌያለሁ። በዛላምበሳ በኩል ነው የገባሁት። ዛላምበሳ ተቀብለው ወደ አዲግራት ላኩን። በአዲግራት ዩኒቨርሲቲ ለ12 ቀናት ከቆየን በኋላ የኮሮና ቫይረስ ምርመራ ተደርጎልን ነጻ መሆናችን ተረጋግጦ በአንድ ትምህርት ቤት እንገኛለን። ሳለም የኢትዮጵያ ስደተኞች ጉዳይ አስመልክታ እንዴት ትላለች? እኛ ወደ ኢትዮጵያ ከገባን በኋላ ህግ ተቀይሮ አልተባልን። ስለዚህ ወታደሮችና መንግስት ሰራተኞች ስላልሆናችሁ መቀበል አንችልም አሉን። እኛ ግን ዜጎች ነን። ከተመቸው ከአገር መውጣት የሚፈልግ የለም። ስላልተመቸን ነው የወጣ ነው። ለምሳሌ እኔ ቴክኒክ ስኩል ተመርቄ ወላጆችን ለማገዝ በተዘጋጀሁበት ጊዜ ሰዋ መሄድ አለብሽ ተባልኩ። እኔም ሰዋ መሄድ ወታደር መሆን ስላልፈለኩ ወደ ኢትዮጵያ መጣሁ። ስለዚህ የግድ ሰዋ መሄድ አለብን ማለት ነው። ሁላችን መቀበል አለባቸው። ሳለም ወደ ኢትዮጵያ ትግራይ ከገባች የተደረገላቸው አቀባበል ለመንግስትና ትግራይ ህዝብ አድናቆቷን ገልጻለች። ሌላም አስተያየት ሲሰጠኝ ስሙን መግለጽ ያልፈለገ የ25 ወጣት የአስመራ ልጅ ነው። በዛላምበሳ በኩል ነው ወደ ኢትዮጵያ የገባሁት። 2 ሳምንት በአድግራት ቆይተናል። የስደተኞች ጉዳይ ለወታደርና መንግስት ሰራተኛ ብቻ ነው የምንቀበለው ብለዋል። በአንድ ቀን ከ8-9 ነው የሚቀበሉት። እኔ የ27ኛው ዙር የሰው አሰልጣኝ ነኝ። ትናንትና ምርመራ ጨርሻለሁ። አርብ እንመለሳለን ብለዋል። እየጠበቅን ነው። ያረፍንበት ቦታ ትምህርት ቤት በመሆኑ ትምህርቱም እየተጀመረ ስለሆነ ወዴት እንደምንሄድ ግራ ገባኝ። የአድግራት እናቶች ከቤታቸው እንጀራ በመሸከም እኛን እንዳይከፋን እያገዙን ነው። እናመሰግናለን ብለዋል። ዓለም ፍስሐ ለአሜሪካ ድምፅ ሬዲዮ።
ዓለም ፍስሐን እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። የካሊፎርኒያ መራጮች በጊዜያዊ ስራና ኮንትራክት ዘርፍ የተሰማሩ ሰዎች እንደ ተቀጣሪ ሰራተኛ ሳይሆን ነጻ ተቋራጭ ተደርገው ስለሚታዩበት ጉዳይ በቀረበው ሐሳብ ላይ የምርጫ ድምጽ እያሰጡ መሆናቸውን የአሜሪካ ድምጽ ዘጋቢ ሚሼል ኩዊን ባጠናቀረችው ዘገባ ገልጻለች። አዳነች ፍሳዬ ታቀርባለች። ወደ ተከታዩ ዘገባ እንለፍ። ለህዳር 3ቱ ምርጫ ጥቂት ቀናት ቀርተውታል። ፕሬዝዳንት ዶናልድ ትራምፕ እና የዲሞክራቲክ እጩ ጆ ባይደን ለመራጮች የመጨረሻ ቅስቀሳቸውን እያደረጉ ነው። ስለነሱና እንደነሱ ሆነው ሊናገሩ
በጤና ጥበቃ ስራ የተሰማሩት ማሪያ ሄርናንዴዝ የስራ ሰዓታቸው ሲቀነስ የጎደለውን ለመሙላት ሲሉ በግላቸው ህዝብን የማመላለስ ስራ ጀመሩ። በተለያዩ ሰዎች ጋር ስለሚያገናኛቸውና በነጻነት ለመስራት ስለሚያስችላቸው እንደሚወዱት ይናገራሉ።
I think the flexibility is a wonderful thing because it has helped me a lot.
በራሴ ጊዜ ለመስራት መቻሌ ለሌላው የሥራ ስምሪትም በጣም ስለሚረዳኝ ጥሩ ነገር ይመስለኛል።
ሄርናንዴዝን ከመሳሰሉት ህዝብን በማመላለስ ተግባር የተሰማሩ ሰዎች ከደንበኞች ጋር የሚገናኙት በኮምፒውተር አፕ ሲሆን በአሁኑ ወቅት ካሊፎርኒያ ውስጥ ችግር እንደገጠመው ታውቋል። ኡበርን፣ ሊፍትንና ዶርባሽን የመሳሰሉት እንዲሁም ሌሎች ኩባንያዎች ያቀረቡት አንድ የውሳኔ ሐሳብ መራጮች ድምጽ እንዲሰጡበት ቀርቧል። እነዚህ ኩባንያዎች ወደ 200 ሚሊዮን ዶላር ያወጡበት የሥራ ዘርፍ ነው። ይህ ሐሳብ የመጨረሻ ድጋፍ ካገኘ ፈርናንዴዝን የመሳሰሉት ህዝብን በማመላለስ ተግባር የተሰማሩት ሰዎች በነጻ ኮንትራክት ተቋራጭነት እውቅና ያገኛሉ። ይህን ከሚቃወሙት መካከል አበይት የሰራተኛ ማህበራት ይገኙባቸዋል። የህዝብ ማመላለሻ ኩባንያዎች ሰራተኞቹን እንደ ተቀጣሪ አድርገው እንዲቆጥሯቸው የሚያዝ የክፍለ ግዛቴቱ ህግ አለ በማለት ይከራከራሉ። ሰራተኞቹ እንደ ተቀጣሪ ከታዩ ሲታመሙ ክፍያቸው የማይቋረጥበት፣ ከሚጠበቅባቸው የስራ ሰዓት አልፎ ከሰሩም የሚከፈሉበት ጥቅማ ጥቅምን ያገኛሉ ማለት ነው። በቀረበው ሐሳብ ላይ በሊፍትና በኡበር ነጂዎች መካከል ልዩነት እንዳለ ተገልጿል። አብዛኞቹ ነጂዎች በራሳቸው ወይም በሚያመቻቸው ጊዜ መስራቱን እድል እንደሚፈልጉ ይናገራሉ። የራይት ሸሩ ክሪስ ጌራስ ያስረዳሉ።
Better pay rates would probably be
the way to erase the majority of the issues that
have been erased. ወደ 20 ሺህ ለሚጠጋ ጊዜ ሰዎችን አመላልሻለሁ ስለሆነም እነዚህ ኩባንያዎች የሚፈጽሙብንን በዝበዛ በሚገባ አውቃለሁ ክፍያችን ዝቅተኛ ነው ለሚያስፈልጉት ጥቅማ ጥቅሞች ተደራሽነት የለንም ፍትህ የጎደለው ተግባር ነው
ማን እየተባሉ የኡበር ነጂ በበኩላቸው
if it passes then they send a very strong signal
የቀረበው ሐሳብ ድጋፍ ካገኘ የሌሎች ክፍለ ግዛት መንግስታት የሰራተኞች ህጎችን እንዲያከብሩ መልእክት ያስተላልፋል
በርክሊ በሚገኘው የካሊፎርኒያ ዩኒቨርሲቲ የሰራተኞች ማዕከል ሊቀመንበር ኬን ጃኮብስ የቀረበው ሐሳብ ድጋፍ ካገኘ ሌሎች መንግስታት የሰራተኞች ህጎችን እንዲያከብሩ መልእክት ያስተላልፋል ይላሉ ኬን ጃኮብስ አያይዘውም በሌሎች ሀገሮች ደግሞ የሰራተኞች ህጎችን አለማክበር ብቻ ሳይሆን የፈለጉትን ለማድረግ የማይፈቅዱላቸውን ህጎች ለመለወጥ የሚያስችላቸው በቂ ገንዘብ አካብተዋል ሲሉ አስተንትበዋል።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ። Thank you.